ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። አወዛጋቢው የህወሓት ጠቅላላ ድርጅታዊ ጉባኤ ነገ ይጀምራል።
ዛዕቢ ሕማቁ አመራርሓ ብሓደ ክወፍር ዘይኽእል አመራርሓ
የፓርቲው ትልቁ ብልሽት ያለው በአመራሩ ውስጥ ነው። አንድ ላይ መሰማራት የማይችል ፓርቲ እየሆነ ነው። ስለዚህ ወደ ጉባኤ ከሚያስገቡን መነሻዎች አንዱ አመራሩን የማስተካከል አስፈላጊነት ነው።
እነዚህ ብስተሳሰረ ዝኾነ መገዲ ድልጋፍ
ከዚሁ የህወሓት ጉባኤ ጋር ተያይዞ በድጋፍም ሆነ በተቃውሞ የሚካሄድ ሰልፍ አይፈቀድም።
ቀደም ሲል ተከታትሎ የሰማችኋቸው የህወሓት ፓርቲ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ናቸው። ይህን የተመለከተው ዝርዝር ጉዳይ በአብይ ርዕስ በምሽቱ ታደምጡታላችሁ። ዛሬ ነሐሴ 6 2016 ዓ.ም ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሽታችኋል? አስማማየ ነው ነኝ ምሽቱን እያስተናገድኳችሁ ከእናንተ ጋር አመሻለሁ። ከስቱዲዮ ቅንብሩ በመምራት ብርሃን ኃይሉ ከምሽቱ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ለዓለም ዜናዎቹ እንግዲህ ወልዴ እዚህ አብሮኛል። ፕሮግራማቻችንን ከተለመዱት የዌብሳይታችንና እንዲሁም ከድረገጾቻችን በተጨማሪ በዌብሳይታችንም www.amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ የተከታተላችሁን ከእኛ ጋር ማምሸት ትችላላችሁ። አሁን ከዓለም ለተሰባሰቡ ዜናዎች እንግዲህ ይጠብቃችኋል። ወደዛው ልብራችሁ።
በድጋሚ እንደምናመሻችሁ ክብራትና ክብራን፣ ኢትዮጵያና ሶማሊያ ቱርክ ላይ በስማ በለው ውይይት በማድረግ ላይ ናቸው። የሱዳን ሰራዊት ተወካዮች እንደሚገኙ ባይታወቅም የሰላም ንግግሩ በጄኔቫ ላይ ይቀጥላል ተባለ። እንዲሁም በኡጋንዳ የቆሻሻ ናዳ በርካቶች ሕይወታቸውን አጡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ኢትዮጵያና ሶማሊያ ቱርክ ላይ በስማ በለው ውይይት በማድረግ ላይ ናቸው። ኢትዮጵያ የባህር በር መጠቀም ትችል ዘንድ ከሶማሊላንድ ጋር ባለፈው ታህሳስ የመግባቢያ ስምምነት መፈራረሟን ተከትሎ ከሶማሊያ ጋር ለተፈጠረው ዲፕሎማሲያዊ ፍጥጫ መፍትሄ ለመሻት ያለመ ሁለተኛው ዙር ውይይት ቱርክ ላይ ዛሬ መጀመሩ ታውቋል። ሁለቱ ወገኖች በቀጥታ ፊት ለፊት ሳይሆን በቱርክ ባለሥልጣናት በኩል በስማ በለው በመነጋገር ላይ መሆናቸውን ዲፕሎማሲያዊ ምንጮች ለቪኦኤ የአፍሪካ ቀንድ ክፍል አስታውቀዋል። በውይይቱ ዋና አጀንዳ የሆነው ሶማሌላንድና ኢትዮጵያ የተፈራረሙት የመግባቢያ ስምምነት የወደፊት ዕጣ ምን ይሆናል የሚለው እንደሆነም ታውቋል። ከውይይቱ ቀደም ብሎ የቱርክ ፕሬዚደንት ረጀፕ ታይብ ኤርዶዋን ከሶማሊያ ፕሬዚደንት ሐሰን ሼክ መሐመድና ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው ታውቋል። ኤርዶዋን ከሼክ መሐመድ ጋር በነበራቸው ንግግር በሁለተኛው ዙር ድርድር ተጨባጭ ውጤቶችን እንደሚጠብቁ አስታውቀዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ውይይት ደግሞ ሶማሊያ አንድነቷንና ሉዓላዊነቷን በተመለከተ ያለባትን ስጋት የሚያስወግድ እርምጃ ኢትዮጵያ እንድትወስድ አበረታተዋል። በጋራ መግባባት ላይ በመመስረት ኢትዮጵያ የባህር በር አቅርቦት እንዲኖራት ማድረጉ አስፈላጊ እንደሆነ አብይ አህመድ በኤክስ ማህበራዊ መድረክ ማስታወቃቸው ይታወሳል። የሶማሊያው ፕሬዚደንት በበኩላቸው ሀገራቸው ከኢትዮጵያ ጋር በኢኮኖሚና ልማት ረገድ አብራ ለመስራት ዝግጁ መሆኗንና ነገር ግን የሶማሊያን ሉዓላዊነትና የግዛት አንድነት እንዲሁም ዓለም አቀፍ ሕግና ደንብን ያከበረ መሆን እንዳለበት አስታውቀዋል። ጄኔቫ ላይ ሊካሄድ በታቀደው የሰላም ንግግር ላይ የሱዳን ሰራዊት ተወካዮች ባይገኙም በተለያዘለት ፕሮግራም መሰረት እንደሚቀጥል አሜሪካ አስታውቃለች። በሱዳን የሚታየውን ቀውስ ለማስቆም አስቸኳይ ዓለም አቀፍ ጥረት ለመጀመር ንግግሩ ከሳውዲ አረቢያ ጄኔቫ መግባታቸውን በሱዳን የአሜሪካ ልዩ መልእክተኛ ቶም ፔሪዮሊ አስታውቀዋል። በሱዳን መንግስትና በአሜሪካ መካከል ትላንት እሁድ ጀዳ ላይ ሲደረግ የነበረው ምክክር ካለ ስምምነት በመጠናቀቁ የሱዳን መንግስት ወይም ሰራዊት በጄኔቫው ንግግር ላይ ይገኝ እንደው ማረጋገጫ አልተሰጠም። ይህም ረቡዕ ይጀምራል የተባለው የተኩስ አቁም ድርድር ላይ ጥላ አጥልቷል። አሜሪካ ለሁለቱም የሱዳን ተፋላሚ ወገኖች ግብዣውን ብትልክም የፈጥኖ ደራሽ ኃይሉ በድርድሩ እንደሚገኝ ወዲያውኑ ሲያስታውቅ፣ በጄኔራል አብዱልፈታህ አልቡራን የሚመራው የሱዳን ሰራዊት በውይይቱ ላይ ይገኝ እንደው እስካሁን አልታወቀም። ከሱዳን ሰራዊት ጋር የሚደረገው ምክክር እንደሚቀጥል የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት እሁድ ለቪኦኤ ተናግረዋል። በሱዳን ለሚታየው ቀውስ ወታደራዊ መፍትሄ እንደማይኖር የአሜሪካ ባለሥልጣናት በመናገር ላይ ናቸው። በኡጋንዳ መዲና ካምፓላ በአንድ የቆሻሻ ማጠራቀሚያ ስፍራ በተከሰተ ናዳ የሞቱት ሰዎች ቁጥር 23 መድረሱን የከተማዋ ባለስልጣናት አስታውቀዋል። ኪቲዚ በተሰኘ የሰሜን ካምፓላ ክፍል የሚገኘው ቆሻሻ ማጠራቀሚያ በሳምንቱ መጨረሻ የተናደው በአካባቢው የጣለውን ከፍተኛ ዝናብ ተከትሎ እንደሆነም ታውቋል። አምስት ህጻናትን ጨምሮ 23 ሰዎች እንዲሁም እንስሳት በናዳው ስር ተቀብረው ህይወታቸው እንዳለፈ ታውቋል። የአደጋ ጊዜ ሰራተኞች በህይወት የተረፉ ሰዎች ይገኙ እንደው ለማትረፍ የቆሻሻ ክምሩን ሲቆፍሩ የሰለባዎቹ ቤተሰቦችም ተሰብስበው ሲያለቅሱ ተስተውሏል። ክስተቱን በህራ ያደጋ ብለው የገለጹት የከተማዋ ከንቲባ በርካቶች አሁንም በቆሻሻው ክምር ውስጥ ተቀብረው ሊሆን እንደሚችል ስጋታቸውን ገልጸዋል። የሀገሪቱ ፕሬዚደንት ዮሪ ሙሴቪኒ የሰራዊቱ ልዩ ኃይሎች የነፍስ ማዳን ጥረቱን እንዲያግዙ አዘው በአደገኛው ስፍራ ሰዎች እንዲኖሩ ማን ፍቃድ እንደሰጠ ማወቅ እንደሚሹ ተናግረዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በኬንያ የአምልኮ ቡድን መሪው ፍርድ ቤት ቀረበ። በሰማይ ቤት ክርስቶስን እንድታገኙ ተራቡ በሚል ከ400 በላይ ሰዎች ህይወት እንዲጠፋ አድርጓል የተባለው ኬንያዊና ግብረአበሮቹ የፍርድ ሂደት ዛሬ ቀጥሏል። ራሱን ፓስተር ብሎ የሚጠራው ፖል መኬንዚ እና ሌሎችን በርካታ ተጠርጣሪዎች ለቀረቡባቸው ክሶች ጥፋተኛ አለመሆናቸውን ባለፈው ጥር ለፍርድ ቤት አስታውቀው ነበር። መኬንዚ 93 ከሚሆኑ ሌሎች ተጠርጣሪዎች ጋር ሞምባሳ በሚገኝ ፍርድ ቤት ዛሬ መቅረቡ ታውቋል። የአምልኮ ቡድን መሪው መኬንዚ ተከታዮቹን ክርስቶስን እንድታገኙ ተራቡ ብሎ በማነሳሳቱ በመቶ የሚቆጠሩ ሰዎች ሕይወታቸውን አጥተዋል የሚል ክስ ቀርቦበታል። አስከሬናቸው ለወራት ከአንድ ጫካ ውስጥ እየተቆፈረ ሲወጣ እንደነበር ይታወሳል። በፍለጋው 448 አስከሬኖች የተገኙ ሲሆን አብዛኞቹ በራብ እንደሞቱ፣ አንዳንዶቹ ላይ ደግሞ የውስጥ ሰውነት ክፍላቸው መወሰዱ እንደታወቀ የተደረገው ምርመራ አመልክቷል ተብሏል። የማኬንዚን ባለቤትን ጨምሮ 95 ሰዎች ላይ ክስ ተመስርቷል። በተከሳሾቹ ላይ ለመመስከር 420 ሰዎች እንደተዘጋጁ ከሳሽ አቃቤ ሕግ አስታውቋል። ከፍተኛ የአሜሪካ ባለሥልጣናት በዚህ ሳምንት ለኢኮኖሚ ተኮር ስብሰባ ወደ ቻይና እንደሚያቀኑ መንግሥት አስታውቋል። በሁለቱ አገራት መካከል ውጥረቱ እንዳለ ቢሆንም የዓለም ግዙፍ ኢኮኖሚዎች በሆኑት ሁለቱ ወገኖች መካከል ግንኙነታቸውን ጠብቆ ለማቆየት ያለመ ነው ተብሏል። ወደ ሻንጋይ የሚደረገው ጉዞ በሁለቱ አገራት መካከል ባለፈው ዓመት የተመሠረተውና በፋይናንስ ጉዳዮች ላይ በሚሠራው ቡድን አማካይነት በንግድ እንዲሁም መነሻዎች ከቻይና እንደሆነ በሚነገርለትና አሜሪካ ውስጥ ትልቅ የጤናው ቀውስ በመፍጠር ላይ ባለው ፌንትነል የተሰኘውን ሱስ አስያዥ መድኃኒት በተመለከተ ይነጋገራሉ ተብሏል። በመጪው ሐሙስና አርብ በሚካሄደው ስብሰባ ላይ የአሜሪካ ግምጃ ቤት፣ የፌዴራል የፋይናንስ ቁጥጥር መስሪያ ቤትና ሌሎችም ተቋማት ባለሥልጣናት እንደሚገኙ ታውቋል። የንግድና የፋይናንስ ችግሮች በሚስተዋሉበት ወቅት በሁለቱ አገራት መካከል የተሻለ የመረጃ ልውውጥ እንዲኖር በሚያስችሉና ተዛማጅ ጉዳዮች ላይ እንደሚወያዩም ተመልክቷል። ባለፈው ዓመት የተቋቋመው የጋራ ቡድን ሲገናኝ ለአምስተኛ ጊዜ መሆኑንና በቻይና ሲካሄድ ደግሞ ለሁለተኛ ጊዜ መሆኑን የኤኤፍፒ ዘገባ አመልክቷል። በመጨረሻም የአሜሪካዋ ሎስ አንጀለስ ከተማ የኦሎምፒክስ ችቦውን ተረከበች። የፓሪስ ኦሎምፒክስ ትናንት ሲጠናቀቅ የአሜሪካዋ ሎስ አንጀለስ ከተማ ቀጣዩ አስተናጋጅ በመሆኗ ችቦውን ተረክባለች። የከተማዋ ከንቲባ ካሪን ባስ ትላንት በፓሪስ ኦሎምፒክስ የመዝጊያ ስነ ስርዓት ላይ ችቦውን ተረክበዋል። ከንቲባዋ ችቦውን የሎስ አንጀለስ የንግድ ወኪል ለሆነው የፊልም ተዋናዩ ቶም ክሩዝ አስረክበዋል። ሎስ አንጀለስ ኦሎምፒክስን 3 ጊዜ በማስተናገድ 3ኛ ከተማም ትሆናለች። በከተማዋ በቅርብ ጊዜ በብዛት የሚታየው የህንፃ ግንባታ እገዛ እንደሚኖረው አስተናጋጆቹ በመናገር ላይ ናቸው። በአንጻራዊ አዲስ የሆነው ሶፊ ስቴዲየም የመክፈቻ ስነ ስርዓቱን እንደሚያስተናግድ ሲታወቅ፣ 100 ዓመት የተጠጋውና ለከተማዋ የመጀመሪያውን ኦሎምፒክስ እንደ አውሮፓውያን አቆጣጠር 1932 ያስተናገደው ስፍራ ኮሎሲየም ውድድሮችን እንደሚያስተናግድ ይጠበቃል። ከተማዋ በእንደ አውሮፓውያን አቆጣጠር 1984 ለሁለተኛ ጊዜ ኦሎምፒክስን ባዘጋጀችበት ወቅት ከነበረው የመጓጓዣ አገልግሎት የተሻለ ቢኖራትም እስከ 2028 ድረስ ተጨማሪ ግንባታ እንደምታደርግ ተነግሯል። ክብራትና ክብራን፣ ለምሽቱ ያዘጋጀነው ዜና በዚሁ ተፈጽሟል። ለቀሪ ዝግጅቶች ወደ አስማማው መልሳቸው አሉ።
አድማጮቻችን ከዓለም የተሰባሰቡ የምሽቱ ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ እንግዲህ ወልዴን አመሰግናለሁ። እየተከታተላችሁ ያላችሁት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የአሜሪካ ድምፅ የዛሬ ሰኞ ነሐሴ 6 2016 ዓ.ም ዝግጅታችን ነው።
ሽንኩርት እንግዲህ በጣም ብዙ ጥቅም አለው። በየቀኑ መበላት ያለበት ነገር ነው። ደም ያቀጠን መድኃኒት እየወሰድን በጣም ብዙ ሽንኩርት የምትጠቀም ከሆነ ግን ምን ያደርጋል? ሞር ደምህ እንዲቀጥል ያደርገው ይችላል። ስለዚህ ብዙ መድኃኒት የሚወስዱ መድኃኒት ከመጀመራቸው በፊት ከዶክተሮቻቸው ወይ ከፋርማሲስቶቻቸው ጋር ችሎ ተነጋግረው የምመገበው ይሄ እንደዚህ እንደዚህ ነገሮች አዘወትራለሁ፣ ከመድኃኒቱ ጋር ግጭት አለ ወይስ የለውም የሚለውን መጠየቁ ብዙ ነገሮችን ሊቀንስ ይችላል።
የሰማችኋቸው በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር የምርምር ባለሙያ ዶክተር አሌክስ አካውል ናቸው። የቤት ውስጥ ሕክምና ፋይዳና ከወዲሁ መታሰብ ያለባቸው አበይት ጉዳዮችን በተመለከተ በሁለተኛ አጋማሽ በሚቀርበው ሐኪሞን ይጠይቁ ቀርበው ማብራሪያ ይሰጡናል። በኋላ ላይ ወደ እናንተ ይደርሳሉ። አሁን ቀጥታ ምናልፈው ወደ ምሽቱ አብይ ርዕስ ነው። የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችን እያወዛገበ ያለው 14ኛ ድርጅታዊ ጠቅላላ ጉባኤ ነገ ማክሰኞ በመቀለ የሰማዕታት ሐውልት አዳራሽ እንደሚጀመር የፓርቲው ጽህፈት ቤትና የጉባኤው አዘጋጅ ኮሚቴ አስታውቋል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፓርቲው የአመራር ውድቀት እንዲታረምና ፓርቲው እንዲድን ጉባኤው አስፈላጊ ነው ሲሉ ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ፌዴራል መንግስቱ በፕሪቶሪያ የሰላም ስምምነት ከሚጠበቅበት አልፎ የህግ ማሻሻያ በማድረግ ህወሓት በምርጫ ቦርድ ተመዝግቦ ህጋዊ ሰውነትና እውቅና እንዲያገኝ የሚችለውን ሁሉ ማድረጉን ጠቅሶ ህወሓትም ህገ መንግስቱና ህገ መንግስታዊ ተቋማትን ማክበር ይገባዋል ብሏል። በአንጻሩ የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳን ጨምሮ 14 የህወሓት የማዕከላዊ ኮሚቴ አባላት በድርጅታዊ ጠቅላላ ጉባኤው እንደማይሳተፉ ይፋ አድርገዋል። ራሱን ከጉባኤው ያገለለው የፓርቲው ቁጥጥር ኮሚሽን በበኩሉ ጉባኤውን በልክና በማናለብኝነት ለአንድ ቡድን ፍላጎት ለማካሄድ የሚደረገው ዝግጅት ጤናማ ሂደት የሌለውና የሚያስከትለው አደጋም የከፋ ነው ሲል በውጤቱ ተጠያቂ አለመሆኑን ገልጿል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ፖለቲካዊ ልዩነት ፖለቲካዊ መንገድ ብቻ ይፈታል ካሉ በኋላ በክልሉ በተለይም በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቋል። ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ማምሻውን ባወጣው መግለጫ ህወሓት ከቦርዱ እውቅና ውጭ ጠቅላላ ጉባኤ ማካሄድ እንደማይችል ገልጿል። ሙልጌታ ጽባ በዚህ ጉዳይ ላይ ተከታዩም ዘገባ አለው።
የህዝባዊ ወያነ ሓርነት ትግራይ ህወሓት ምክትል ሊቀመንበርን ጨምሮ 14 የማዕከላዊ ኮሚቴ አባላት እንደማይሳተፉ የገለጹበት 14ኛው የፓርቲው ድርጅታዊ ጠቅላላ ጉባኤ ነገ ማክሰኞ ነሐሴ 7 ቀን 2016 ዓ.ም በመቀለ የሰማዕታት ሐውልት አዳራሽ እንደሚጀመር የፓርቲው ጽህፈት ቤትና የጉባኤው አዘጋጅ ኮሚቴ ገልጿል። ድርጅታዊ ጠቅላላ ጉባኤው ጉባኤ ድህነት ተብሎ መሰየሙን ፓርቲው በፌስቡክ የማህበራዊ ትስስር ገጹ ላይ አስታውቋል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትላንት እሁድ ነሐሴ 5 ቀን 2016 ዓ.ም ለብዙሃን መገናኛ በሰጡት መግለጫ ትልቅ ብልሽት ውስጥ ያለው የህወሓት አመራር በማስተካከል ፓርቲውን ለማዳንና ህዝቡን እንዲከስ ለማድረግ ጉባኤው አስፈላጊ ነው ብለዋል።
ዛዕቢ ሕመቁ አመራርሓ ብሓደ ክወፍር ዘይኽእል አመራርሓ
የፓርቲው ትልቁ ብልሽት ያለው በአመራሩ ውስጥ ነው። አንድ ላይ መሰማራት የማይችል ፓርቲ እየሆነ ነው። ስለዚህ ወደ ጉባኤ ከሚያስገቡን መነሻዎች አንዱ አመራሩን የማስተካከል አስፈላጊነት ነው። ለዚሁ ብቻ ተብሎ ጉባኤ ያስፈልጋል። ነገር ግን ይህ ብቻ አይደለም። ከአሁን በፊት የተካሄደውን ጉባኤ ተከትሎ የተፈጸሙ ስራዎች አሉ። እነርሱም ተገምግመዋል። የመመከት ሂደትን ጨምሮ በስራ አስፈጻሚና በማዕከላዊ ኮሚቴ ፖለቲካዊ ግምገማ አካሂደን ጨርሰናል። ይኸው ግምገማ ውሳኔ የሚያገኘው ደግሞ በጠቅላላ ጉባኤው ነው።
ዶክተር ደብረጽዮን በመግለጫቸው የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት የሰጠው በልዩ ሁኔታ የመመዝገብ ውሳኔም ከፓርቲው ጥያቄ ውጭ ነው ብለዋል። ይህ ውሳኔ የ50 ዓመት ዕድሜ ያለውን ህወሓትን ነሐሴ 3 ቀን እንደተመሰረተ የሚያስመስለውና ከዚያ በፊት የተፈረመውን የፕሪቶሪያ ግጭትን በዘላቂነት የማቆም የሰላም ስምምነትም የለም እንደማለት የሚያስቆጥር ነው ሲሉ ገልጸዋል። የህወሓት ህጋዊ ሰውነት እንዲመለስ ጥያቄያቸው በፖለቲካዊ መንገድ እንደሚቀጥሉ ሊቀመንበሩ ገልጸው በዚህ ሂደትም ፓርቲው ውስጡን ለማጽዳት ጉባኤው እንደሚያካሄድ አስረድተዋል። የፌዴራል መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ዛሬ ሰኞ ባወጣው መግለጫ የህወሓትን የህግ ሰውነትና የምዝገባ ጉዳይ በተመለከተ መንግስት በፕሪቶሪያው የሰላም ስምምነት ውስጥ የወሰደው የተለየ ኃላፊነት ወይም ግዴታ አልነበረም በማለት የፌዴራል መንግስት ከግማሽ ርቀት በላይ ተጉዞ በፕሪቶሪያው ስምምነት መሰረት ከሚጠበቅበትና ከ ካለበት ግዴታ አልፎ ከምርጫ ቦርድና ከህወሓት ጋር በጉዳዩ ላይ ተከታታይ ውይይቶችን ማድረጉን አስታውሷል። ህወሓትም የሀገሪቱን ህገ መንግስትና ህገ መንግስታዊ ተቋማት ስልጣንን የማክበር ግዴታ ገብቷል ያለው መግለጫው፣ ፓርቲው የሀገሪቱን የፖለቲካ ፓርቲዎች የምዝገባ ህግና የምርጫ ቦርድን ስልጣን በማክበር የመስራት ግዴታ እንዳለበት አሳስቧል። ህወሓት በኃይልና በአመጻ እንቅስቃሴ በመሳተፍ የፓርቲው ምዝገባ ተሰርዞ ህጋዊ ሰውነቱን ያጣው በምርጫ ቦርድ ውሳኔ እንደነበር ያስታወሰው መግለጫው ሰላምን የማጽናትና አስፈላጊነት ባገናዘበ መልኩ ለጉዳዩ እልባት ለመስጠት ህወሓትም ሆነ ሌሎች የትጥቅ እንቅስቃሴ ላይ ያሉ ቡድኖች ወደ ህጋዊ መስመር ሊመጡ የሚችሉበት የህግ ማሻሻያ መደረጉን ገልጿል። በተሻሻለው አዋጅ ድንጋጌ መሰረት የሰላም ስምምነት መፈጸሙን አስመልክቶ የፍትህ ሚኒስቴር ለምርጫ ቦርድ ደብዳቤ በመጻፍ ፓርቲው ህጋዊ ሰውነትና እውቅና እንዲኖረው የትብብር ጥያቄ አቅርበዋል ያለው መግለጫ ህወሓትም የሚጠበቅበትን የፓርቲ ሰነዶች ለብሔራዊ ምርጫ ቦርድ አቅርቦ በተሻሻለው አዋጅ መሰረት ተመዝግቦ ህጋዊ ሰውነቱ ማግኘቱን አስረድቷል። ስለሆነም የምዝገባና የህጋዊ ሰውነት ጉዳይ በዚሁ መቋጨት እንደሚያስፈልግ በመግለጫው ላይ ያመላከተው የመንግስት ኮሚኒኬሽን አገልግሎት አላስፈላጊና ህዝብም የማይጠቅም ትርጉም አልባ ንትርክ አስወግደን የሁሉም አካላት ርብርብ ሰላምን በማጽናት በመልሶ ግንባታና በልማት አጀንዳ ላይ ሊሆን ይገባል ብሏል። በአንጻሩ የጉባኤው ቅድመ ዝግጅት ሂደት ማዕከላዊ ኮሚቴው ያልተግባባበት፣ የፓርቲው ቁጥጥር ኮሚሽን ያልተቀበለውና ከህወሓት አሰራር ውጭ የተዘጋጀ ነው ያሉት የፓርቲው ምክትል ሊቀመንበርና የጊዜው አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጨምሮ 14 የህወሓት ማዕከላዊ ኮሚቴ አባላት ህወሓትን በሚያፈርስ ጉባኤ ላይ አንሳተፍም ሲሉ ባወጡት መግለጫ አቋማቸውን አስታውቀዋል። እና አቶ ጌታቸው በዚሁ የጽሁፍ መግለጫቸው ከአሰራር ውጭ ሲሉ የኮነኑት የጉባኤው ዝግጅት የሚያካሂደው ማዕከሉ በፓርቲው ጽህፈት ቤት ያደረገ ቡድን ነው ሲሉ ከሰዋል። የጉባኤውን ተሳታፊዎች ውክልና በተመለከተ በትግራይ ክልል በደቡብና በደቡብ ምስራቅ ዞኖች ባሉ ተወካዮች ተቀባይነት ያላገኘ እንዲሁም የምዕራብ ትግራይን ከፊል ምስራቃዊ ዞን የጸለምቲን አካባቢ ያላሳተፈና ተሳታፊዎችን ወክለዋል በተባሉ አካባቢዎችም ተረጋግቶ ምርጫ ያልተካሄደበት ነው ብለዋል። አያይዞም ከኢትዮጵያ ምርጫ ቦርድ መግባባት ያልተደረሰበት ለተወሰነ ቡድን ጥቅም ሲባል እየተካሄደ ያለ በማለት ያጣጣሉት እነ አቶ ጌታቸው የትግራይ ህዝብንና ፓርቲያችን ህወሓት ወደ ተወሳሰበ ችግር በሚያስገባ ጉባኤ ላይ አንሳተፍም ብለዋል። ጉባኤውን ተከትሎ ለሚመጣ ችግር ተጠያቂው ቡድኑ ነው ያሉት ተቃዋሚ የማዕከላዊ ኮሚቴ አባላቱ ይህንንም እንታገለዋለን ብለዋል። በተመሳሳይ ራሱን ከድርጅታዊ ጠቅላላ ጉባኤው ማግለሉን ያስታወቀው የህወሓት ቁጥጥር ኮሚሽንም ዛሬ ሰኞ ባወጣው መግለጫ ጉባኤው በእልክና በማን አለብኝነት ለአንድ ቡድን ፍላጎት ለማካሄድ ዝግጅት እየተደረገበት ያለ ነው ሲል ወንጅሏል። ኮሚሽኑ ያቀረባቸውን የመተማመኛ ሀሳቦች ወደ ጎን በመተው የሚካሄድ የጉባኤ ዝግጅት እንደሆነ የገለጸው ኮሚሽኑ ፓርቲው የሚበትን የትግራይ ህዝብን አንድነትም የሚያፈርስ ነው በማለት ተቃውሟል። ትላንት እሁድ ለክልሉ ብዙሀን መገናኛ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጀኔራል ታደሰ ወረደ በበኩላቸው በፓርቲው ውስጥ የተፈጠረው ፖለቲካዊ ልዩነት በፖለቲካዊ መንገድ ብቻ ይፈታል ካሉ በኋላ በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀዋል። የህወሓት ጠቅላላ ድርጅታዊ ጉባኤና ሌሎች በክልሉ የሚከናወኑ ዓመታዊ በዓላት በሰላም እንዲጠናቀቁ የክልሉ የጸጥታ ኃይል ዝግጅት ማድረጉ ተናግረዋል።
እነዚህ ብስተአሳሰረ ብዝኾነ መገዲ ብድጋፍ
ከዚሁ የህወሓት ጉባኤ ጋር ተያይዞ በድጋፍም ሆነ በተቃውሞ የሚካሄድ ሰልፍ አይፈቀድም። በተለይ በአደባባይ የሚከበረው የአሸንዳ በዓል በመኖሩ በመቀለና አካባቢዋ የሆነ መፈክር በመያዝ የፖለቲካዊ ድጋፍም ሆነ የተቃውሞ ሰልፍ ማካሄድ ለተወሰነ ጊዜ አንፈቅድም።
ምክትል ፕሬዚደንቱ በመግለጫቸው በህወሓት ፖለቲካዊ አመራር ውስጥ ባለው ልዩነት የክልሉ የጸጥታ ኃይል ለየትኛውም አካል ውግንና አያሳይም ሲሉ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ለፓርቲው በጻፈውና በፌስቡክ ገጹ ላይ ባሰፈረው ደብዳቤ ህወሓት ከቦርዱ እውቅና ውጭ ጠቅላላ ጉባኤ ማካሄድ እንደማይችል ገልጿል። ህወሓት ከቦርዱ እውቅና ውጭ ጠቅላላ ጉባኤ ለማካሄድ ዝግጅት እያደረገ እንደሚገኝ ከብዙሃን መገናኛ መስማቱ በመግለጫው የጠቀሰው ቦርዱ አካሄዱ ትክክል እንዳልሆነ በመግለጽ አሳስቧል። ቦርዱ አንድ ጠቅላላ ጉባኤ ለማድረግ አስፈላጊውን የቅድመ ዝግጅት ስራዎችን እንዲያውቅ ባልተደረገበት፣ ባልተከታተለውና ባላረጋገጠበት እንዲሁም የቦርዱ ታዛቢዎች ያልተገኙበት ተጠራ የተባለ ጉባኤ መካሄድ እንደማይችል በደብዳቤው ላይ አስፍሯል። ተጠራ የተባለው ጉባኤ ከተካሄደም በጉባኤ ላይ ለሚወሰኑ ውሳኔዎች የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና እንደማይሰጥም አስታውቋል። አርማቻችን የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የአሜሪካ ድምፅ የዛሬ የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር ወደ እናንተ የደረሰው። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔ መጽሔታችን የመጀመሪያው ጉዳይ 800 ሱዳናውያን ስደተኞች ወደ አገራቸው ለመመለስ የእግር ጉዞ ጀምረዋል የሚለው ነው። በምዕራብ ጎንደር ዞን ካውራላ መጠለያ ጣቢያ ወጥተው በመንገድ ዳር እየኖሩ ከነበሩት የሱዳን ስደተኞች መካከል 800 የሚሆኑት ባለፈው ሳምንት አርብ ወደ አገራቸው ለመመለስ የእግር ጉዞ መጀመራቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምፅ አስታውቀዋል። ከሶስት ወራት በላይ በመንገድ ዳር የቆዩ ሱዳናውያኑ ሱዳን ከደረስን በኋላም እዚያም ሰላም ስለሌለ ወደ ሌሎች ሀገራት ለመሰደድ ነው የምናስበው ብለዋል። ዩኤንኤችሲአር በበኩሉ በሱዳን ያለው የጸጥታ ችግር ጠቅሶ በስደተኞች መመለስ እንደማይተባበር ገልጿል። በራሳቸው መንገድ ግን መመለስ ይችላሉም ብሏል። ገብረ ሚካኤል ገብረ መድን ተከታዩን ዝርዝር አዘጋጅቷል።
በአማራ ክልል ምዕራብ ጎንደር ዞን በሚገኙት የአውላላና የኩመር መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ላለፉት ሶስት ወራት መኖሪያቸውን በጎዳና ዳር ካደረጉት ሱዳናውያን ስደተኞች መካከል 800 የሚደርሱት ባለፈው ሳምንት አርብ ነሐሴ 3 ቀን 2016 ዓ.ም ወደ ሀገራቸው ለመመለስ የእግር ጉዞ መጀመራቸውን ተናግረዋል። የሚመለከታቸው አካላት ከኢትዮጵያ ውጪ ወደ ሶስተኛ ሀገር እንዲያዛውሯቸው፣ ይህም ካልሆነ ወደ ሀገራቸው እንዲመልሷቸው ሲያቀርቡት ለቆዩት ጥያቄ ምላሽ አላገኘንም ብለዋል ስደተኞቹ። ከተጓዦቹ ስደተኞች አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምጽ በሰጠው የስልክ ቃለ መጠይቅ ጉዞው ባለፈው ሳምንት አርብ ከጠዋቱ 2 ሰዓት ላይ መጀመሩን ገልጾ በሰላማዊ ሁኔታ እየቀጠለ ነው ብለዋል።
ጉዞአችን ያስቆመን አንድም አካል የለም። ከአውላላ ተነስተን 20 ኪሎ ሜትር ያህል ተጉዘን እዚያው በአማራ ክልል መካ የሚባል መንደር አድረናል። ጉዞአችን ቀጥሎ አሁን ገንደውሃ ከተማ ደርሰናል። ከአውላላ 60 ኪሎ ሜትር ያህል ይርቃል። በአካባቢው የሚጥለው ከባድ ዝናም ጉዞአችንን እያስተጓጎለ ቢሆንም አስደሳች ጉዞ እያደረግን ነው። ወደ ሱዳን ድንበር ለመድረስ 2 ቀናትን ይወስድብን ይሆናል።
ስለ ጉዳዩ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ UNHCR ለአሜሪካ ድምጽ በሰጠው የኢሜይል ምላሽ በአውላላ መንገድ ዳር የኖሩ ከነበሩት በርካታ ሱዳናውያን መካከል 800 የሚሆኑቱ ወደ ሀገራቸው ለመመለስ ወደ መተማ ድንበር የእግር ጉዞ መጀመራቸውን አስታውቀዋል። ሆኖም በሱዳን ካለው የጸጥታ ችግር አኳያ ስደተኞቹ ወደ ሀገራቸው እንዲመለሱ ሁኔታዎችን በማመቻቸት አልተባበርም ብለዋል። ስደተኞቹ መሄድ አለብን ካሉ ግን በራሳቸው ኃላፊነት የመመለስ ነጻነት እንዳላቸው ገልጿል። ዓለም አቀፉ የስደተኞች ተቋም በዚያው በምዕራብ ጎንደር ዞን መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ስደተኞቹንም ከአውላላና ከኩመር መጠለያዎች ወደዚያ ማዛወር መጀመሩን ጠቅሶ እስካሁን ድረስ ከ2700 በላይ ስደተኞች መዛወራቸውን አስታውቋል። መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞችም ወደ አዲሱ መጠለያ እንዲዛወሩ እናበረታታለን። ወደ አዲሱ አፍጥጥ መጠለያ መግባት ለሚፈልጉትም የትራንስፖርት አገልግሎት እንሰጣለን ብለዋል። በመንገድ ዳር ኑሯቸውን ሲገፉ የነበሩት ሱዳናውያን ግን በተቋሙ እርምጃ ባለመስማማት ፍላጎታችን ወደ ሌላ መጠለያ መዛወር ሳይሆን ከኢትዮጵያ መውጣት ነው ብለው ጉዞአቸውን ጀምረዋል። ከተጓዦቹ አንዱ የሆነው አብዱል ሰመድ ናስር የኢትዮጵያ ሕዝብንና መንግስትን እናመሰግናለን። ችግር በገጠመን ጊዜ በራቸውን ከፍተው ተቀብለውናል። ሆኖም የጸጥታ ችግር ስላጋጠመን ለመውጣት ተገደናል ብለዋል። ሱዳን ከደረሱም በኋላ ግን ሁኔታው አስቸጋሪ ስለሆነ ወደ ሌሎች ሀገራት ለመሰደድ ማሰባቸውን አብዱል ሰመድ ተናግረዋል።
እንደምታውቀው የሱዳን ጦርነት እንደቀጠለ ነው። በተለይም በምዕራባዊው የአገሪቱ ክፍል በሚገኘው የዳርፉር ግዛትና በአገሪቱ ዋና ከተማ ካርቱም ውስጥ ጦርነቱ እየተፋፋመ ነው። አካባቢዎቹ አሁንም የጦርነት ቀጣና እንደሆኑ ናቸው። ስለሆነም ከስደተኞቹ የተወሰኑት አቅጣጫቸውን ቀይረው ከሱዳን ወደ ሊቢያ፣ ወደ ግብጽ፣ ወደ ደቡብ ሱዳንና ወደ ኤርትራ የመሰደድ ሐሳብ ነው ያላቸው።
ስደተኞቹ ጀመሩት ስለተባለው የእግር ጉዞ ከኢትዮጵያ የስደተኞችና ተመላሾች አገልግሎት ቃል አቀባይ፣ ከአገልግሎት ተቋሙ የጎንደር ቅርንጫፍ ጽሕፈት ቤት ኃላፊና ከመተማ ወረዳ አስተዳዳሪ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም የእግር መንገደኞቹ የሱዳን ስደተኞች ከአውላላ ወደ መተማ ድንበር እንዲያልፉ የኢትዮጵያ መንግስት መፍቀዱን UNHCR በመግለጫው ላይ አስታውቋል። በአውላላ አካባቢ መኖሪያቸውን በመንገድ ዳር አድርገው የቆዩት ሱዳናውያኑ ስደተኞች የተለያዩ ችግሮች ሲፈትኗቸው እንደነበር በተከታታይ ስንዘግብ መቆየታችን ይታወሳል። ከዚህ ቀደም ሐምሌ 13 ቀን 2016 ዓ.ም ምረት ታጣቂዎች ባደረሱባቸው ጥቃት ሁለት ሰዎች ሲገደሉ ሌሎች 9 ሰዎች ደግሞ ቆስለዋል። ባለፈው ሳምንትም እንዲሁ በደረሰባቸው ተመሳሳይ ጥቃት 4 ሰዎች መቆሰላቸውን UNHCR ገልጿል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በመግለጫው በአማራ ክልል በስደተኛ መጠለያዎች አካባቢ ይታያሉ ያላቸውና ግድያንና እገታን የመሰሉ ድርጊቶች ያስከተሉ ያሉት የጸጥታ ችግሮች በእጅጉ እንደሚያሳስቡት አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን አሁን ደግሞ ወደ ዘንድሮ በሚካሄደው የአሜሪካ ምርጫ ወደ ተመለከቱ ዘገባዎች እናልፋለን። የመጀመሪያው ዘገባችን ካማላ ሃሪስና ዶናልድ ትራምፕ በኢሚግሬሽን ጉዳይ የሚመለከት ነው። በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ መራጮች ከፍተኛ ትኩረት ከሚሰጧቸው ጉዳዮች አንዱ የኢሚግሬሽን ጉዳይ መሆኑ ይታወቃል። ምክትል ፕሬዚዳንት ካማላ ሃሪስ አቃቢ ሕግ ሆነው በሰሩባቸው ጊዜያት ስላከናወኗቸው ስራዎች በማውሳት የምረጡኝ ዘመቻቸውን እያካሄዱ ናቸው። የቀድሞ ፕሬዚዳንት ዶናልድ ትራምፕ በበኩላቸው የባይደን ሃሪስ አስተዳደርን ሪኮርድ በመተቸት ህጋዊ ፍቃድ የሌላቸውን ፍልሰተኞች በብዛት እንደሚያስወጡም ቃል በመግባት ላይ ናቸው። ባሊምባውስ የተጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ምክትል ፕሬዚደንት ካማላ ሃሪስ እንደ አቃቤ ህግ፣ እንደ ወረዳ አቃቤ ህግና እንዲሁም በካሊፎርኒያ ጠቅላይ አቃቤ ህግነት ያላቸውን ተመክሮ በማውሳት የምረጡኝ ዘመቻዎቻቸውን እያካሄዱ ናቸው።
Underground tunnels between the United States and Mexico on that border with law enforcement officers.
ከህግ አስከባሪዎች ጋር በመሆን በዩናይትድ ስቴትስ እና በሜክሲኮ መካከል ከምድር በታች ባሉ ዋሻዎች ውስጥ በግር ተጉዣለሁ። በህገ ወጥ መንገድ ወደ ሀገራችን የገቡትን ድንበር ዘለል ወረበላ ቡድኖች ያደንዛዥ ጽና በህገ ወጥ መንገድ ሰዎችን ከቦታ ወደ ቦታ የሚያስተላልፉ ወንጀለኞች በየተራ ተጠያቂ እንዲሆኑ አድርጌያለሁ።
የቀድሞው ፕሬዝዳንት ዶናልድ ትራምፕ ስልጣን ላይ በነበሩባቸው አመታት ድንበሩ ላይ ከ80 ኪሎ ሜትር የሚበልጥ ርዝማኔ ያለው አዲስ አጥር ገንብተዋል። በየአመቱም ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር ከምንጊዜውም በበለጠ መጠን ቀንሰዋል። ህጻናትን ከወላጆቻቸው የሚነጥል ፖሊሲም ስራ ላይ አውለዋል።
This November, the American people are going to compare these records and they're going to tell Bordazar Harris.
የፊታችን ህዳር ወር የአሜሪካ ህዝብ እነኚህን ሪኮርዶች ያነጻጽራል። እናም የድንበር ጉዳዮች ኃላፊ የነበሩ ታሪስ የሰሩት ስራ እጅግ አስከፊ ነው። ሀገራችንን አዋርደዋል። እናም አሁን ተባረዋል። ከዚህ ይውጡ፣ በቃ ተባረዋል፣ ይውጡ ይላቸዋል።
በዚህ ፕሬዝደንታዊ ምርጫ የኢሚግሬሽን ጉዳይ መራጮች እጅግ ከፍተኛ ትኩረት የሚሰጡት አንገብጋቢ ጉዳይ ነው። ሺካጎ ካውንስል የተባለ ዓለም አቀፋዊ ጉዳዮች ጥናት ተቋም ያካሄደው ዳሰሳ ከተጠየቁት ሰዎች መካከል 50 ከመቶ ብዙ የውጭ ሀገር ፍልሰተኞችን መቀበል ለሀገራችን አደገኛ ነው የሚል አመለካከት ማንጸባረቃቸውን አሳይቷል። ምንም እንኳን ከሜክሲኮ ጋር የሚያዋስነው ድንበር እንዲታጠር እንዲሁም በአሜሪካውያን ወታደሮች እንዲጠብቅ ከ50 ከመቶ በጥቂቱ ከፍ የሚለውን ቁጥር የሚይዙት ተጠያቂዎች የሚደግፉ ቢሆንም አብዛኞቹ አሜሪካውያን ህጋዊ የመኖሪያ ፈቃድ የሌላቸውን ፍልሰተኞች በብዛት እያፈሱ ማስወጣትን አይደግፉም። የዩናይትድ ስቴትስ ኮንግረስ የኢሚግሬሽን ማሻሻያ ህግ ሊያሳልፍ አልቻለም። በመሆኑም ስልጣን ላይ ያለው ፕሬዝደንት ማንም ይሁን ማን ጉዳዩ የሚመራው ማስፈጸሚያ ትዕዛዞችንና ደንቦችን በማውጣት ነው። ኮሪ ፎርማን የኢሚግሬሽን ጠበቃ ናቸው። የሚከተለውን አስተያየት ሰጥተውበታል።
With the political environment we're in, it's a tough place because executive actions are always going to be the subjects of lawsuits and we have a Congress that's not willing to act.
ካለንበት የፖለቲካ ምህዳር ጋር ተደማምሮ እጅግ አደጋች ሁኔታዎች ያሉበት ነው። ምክንያቱም ፕሬዝዳንታዊ ትዕዛዞች በአብዛኛው የክሶች መነሻ የመሆን እጣ ሲኖራቸው ምክር ቤቱም የሚጠበቅበትን ስራ ለመስራት ፍቃደኛ አይደለም።
ምክትል ፕሬዚደንት ሃሪስ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በዚህ በ2024 ዓ ም በዩናይትድ ስቴትስ ምክር ቤት የቀረበው ሕግ እንዳያልፍ እየተጫወቱትን ሚና በማጉላት እሳቸው ድንበር የሚያስከብር ሕግ እንዲደነገግ እንደሚደግፉ እየተናገሩ ናቸው።
The bipartisan deal because he thought it would help him win an election.
በምርጫ አሸናፊ ለመሆን ይረዳኛል በሚል ሳቢ ተነሳስተው በሁለቱ ፓርቲዎች በጋራ የተደረሰው ስምምነት እንዲመክን አደረጉ። ይህም ዶናልድ ትራምፕ ለድንበሩ ደህንነት ጉዳይ መረጋጋት ደንታ እንደሌላቸው የሚያሳይ ነው። እርሳቸው የሚያስቡት ለራሳቸው ብቻ ነው። ስለሆነም ለእናንተ የምገባው ቃል ይህ ነው። ፕሬዝዳንት ሲሆን ዶናልድ ትራምፕ ያመከኑትን የድንበር ደህንነት የሚመለከተውን ረቂቅ ሕግ መልሼ በማምጣት በፊርማዬ አጸድቃለሁ።
ትራምፕ ከካማላ ሃሪስ በንጽጽር ጠንከር ያለ ድጋፍ አላቸው ብለው በሚያምኑባቸው ጉዳዮች በተለይም በኢሚግሬሽን ላይ ማጥቆር እንዳለባቸው ሪፐብሊካን ደጋፊዎቻቸው ያሳሰቧቸው ሲሆን እርሳቸውም ህጋዊ ፈቃድ የሌላቸው ፍልሰተኞች ይውጡ ማለታቸውንና የባይደን ሃሪስ አስተዳደር ወሰኑን ክፍት ትቶታል በማለት መንቀፋቸውን ገፍተውበታል።
With your vote, inflation will stop. The illegal aliens will be turned back. They're not coming in. We got to stop them.
የናንተን ድምጽ በማግኘት የዋጋ ግሽበቱ ያቆማል። በህገወጥ መንገድ ወደ ሀገራችን የመጡ ስደተኞች ወደ መጡበት ይመለሳሉ። አይመጡም በቃ። እናም ልናስቆማቸው ይገባል። አሁን ምን ይያሉ እንደሆኑ ታያላችሁ። አንዴ የድንበራችን አያያዝማ በጣም ጥሩ ነው። እንዴታ በጣም ጥሩ እንጂ በምድሪቱ ታሪክ እጅግ የከፋ የድንበር ደህንነት አያያዝ ነው ያሳዩን።
በዩናይትድ ስቴትስ የድንበር ጥበቃ መስሪያ ቤት ሰነድ መሰረት እንደ አውሮፓውያን አቆጣጠር በ2019 ዓ.ም ድንበሩ ላይ ተይዘው የተመዘገቡ ፍልሰተኞች ቁጥር 104,000 የነበረ ሲሆን በዚህ ዓመት በተመሳሳይ ወር ቁጥሩ ጨምሮ ድንበሩ ላይ 130,000 ፍልሰተኞች እንደተያዙ ተመልክቷል።
ዋሽንግተን በዚህ ሳምንት ቅንብራችንን በዚሁ በምርጫ ጉዳይ ላይ ያተኩራል። የቀድሞ ፕሬዚዳንት ዶናልድ ትራምፕ የምርጫ ቅስቀሳ ካደረጉባቸው ድረገጾች አንዱ ተጠልፎ እንደነበር አስታውቀዋል። ዝርዝሮቹ አሁንም ገና እየታወቁ ቢሆንም ትራምፕ ለምክትል ፕሬዚዳንትነት እጩነት የመረጧቸው ጄዲ ቫንስ ትላንት እሁድ የዲሞክራቲክ ፓርቲ ፕሬዚዳንታዊ እጩዎችን አጠንክረው የተቹባቸውን በርካታ ቃለ መጠይቆችን ሰጥተዋል። ይህ በእንዲህ እንዳለ ምክትል ፕሬዚዳንት ሃሪስና አጋራቸው ቲም ዋልዝ ኢኮኖሚያው ላይ በማተኮር ባደረጓቸው የምርጫ ዘመቻዎች ደጋፊዎቻቸውን መቀስቀስ ቀጥለዋል። የቪኦኤ ቬሮኒካ ቫልደራስ ኢግሊሲያስ ተከታዩን ዘግባለች። ደረጀ ደስታ እንደሚከተሉ ያቀርበዋል።
የትራምፕ ዘመቻ ተጠልፏል የሚለውን ዜና የሪፐብሊካኑ ፕሬዚደንታዊ እጩ ዶናልድ ትራምፕ ቅዳሜ ጠዋት ትሩዝ ሶሻል በሚለው የማህበራዊ ሚዲያቸው ላይ ካስታወቁ ሰዓታት በኋላ ጉዳዩ የመገናኛ ብዙሃን ርዕስ መሆኑን ቀጥሏል። ትራምፕ ያወጡት ጽሑፍ እንዲህ ይላል። ከብዙ ድረገጾቻችን መካከል አንዱ በኢራን መንግስት እንደተጠለፈ በማይክሮሶፍት ኮርፖሬሽን ተነግሮናል። የኢራን ባለስልጣናት ክሱን ውድቅ አድርገውታል። የተጠለፉት ሰነዶች የሪፐብሊካን ምክትል ፕሬዝደንት እጩ ጄዲ ቫንስን የሚመለከቱ መረጃዎችን ያካተቱ ናቸው ተብሏል። እጩ ምክትል ፕሬዝደንቱ እሁድ በበርካታ የዜና ዝግጅቶች ላይ ቀርበዋል። ጥያቄዎቹ ግን በፕሬዝደንታዊ ውድድሩ ላይ ያተኮሩ ነበሩ። ኤቢሲ በዚህ ሳምንት ዝግጅት ላይ የኦሃዮ ሴኔተር ከዚህ ቀደም ባደረጓቸው አወዛጋቢ የቤተሰብ መግለጫዎች ላይ እንደገና የተሰነዘረባቸውን ትችት ብዙም ቦታ ሳይሰጡት ትኩረታቸውን የዲሞክራቲክ ፕሬዝደንታዊ እጩዎች ወደ ሆኑት ፖሊሲዎች አዙረዋል።
ለምን ስለ ግሽበት አንነጋገርም? በካማላ ሃሪስ ፖሊሲዎች ምክንያት የግሮሰሪ እቃዎች ዋጋዎች የማይቀመሱ ስለመሆኑ ለምን አንነጋገርም?
ኢኮኖሚው በላስ ቬጋስ ኔቫዳ የቅዳሜው የምርጫ ቅስቀሳ ዝግጅት ላይ ለምክትል ፕሬዝደንት ሃሪስም እንዲሁ የንግግር ነጥብ ነበር።
እዚህ ላለው ሁሉ የምገባው ቃል ነው። ፕሬዝደንት በመሆንበት ጊዜ ዝቅተኛውን የደሞዝ ክፍያ ለመጨመርና በአገልግሎትና እንግዳ ተቀባይ ሰራተኞች የጉርሻ ገቢ ላይ የተጣለውን ቀረጥ ማስወገድን ጨምሮ ለአሜሪካ የሰራተኛ ቤተሰቦች የምናደርገውን ትግል እንቀጥላለን።
ትራምፕ ከዚህ ቀደም ተመሳሳይ ቃል የገቡ ሲሆን ሃሪስ አገልግሎት ሰጪ ሰራተኞች በጉርሻ ገቢያቸው ላይ ምንም ቀረጥ አይከፍሉም የሚለው ፖሊሲያቸውን ሰርቀዋል ሲሉ ከሰዋል። ሃሪስ ስለ ኢኮኖሚ እቅዶቻቸው ተጨማሪ ዝርዝሮችን እንዲሰጡ የሚቀርቡ ጥሪዎች እያደጉ ቢሄዱም በዘመቻቸው የታየው መነቃቃት የማይካድ ነው ሲሉ የዲሞክራቲክ ሴኔተር ኤሚ ክሎበቸር በኤቢሲ ቴሌቪዥን ላይ ተናግረዋል።
She has ignited the country starting in Philadelphia to the heartlands of
ከፊላዴልፊያ ጀምሮ እስከ ዊስካንሰን ድረስ አገሪቱን አነቃንቀዋል። አሪዞና ውስጥ ከ15000 በላይ ሰዎች በተጨናነቀው የምርጫ ቅስቀሳቸው ዝግጅት ላይ እንዲገኙ አድርገዋል። ሰዎች ፍላጎታቸው ወደፊት ለመራመድ ነው።
ሃሪስ ሳን ፍራንሲስኮ ውስጥ በተካሄደ የፖለቲካ ዝግጅት ላይ ከተሳተፉ በኋላ እሁድ ወደ ዋሽንግተን ተመልሰዋል። ሃሪስና ፕሬዚደንት ጆ ባይደን በመጪው ሐሙስ ሜሪላንድ ውስጥ በአንድነት ሆነው ሕዝብ ፊት እንደሚቀርቡ ይጠበቃል። ፕሬዚደንት ትራምፕ ከነገ በስቲያ ረቡዕ በአሽቪል ኖርዝ ካሮላይና ስለ ኢኮኖሚው ንግግር እንዲያሰሙ ታቅዷል።
አድማጮቻችን እየተከታተላችሁ ያላችሁት በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳ ቲቪ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የምሽቱን ዝግጅታችን ነው። ቀደም ሲል የመጀመሪያው ምዕራፍ ቅንብሮች ወደ እናንተ ደረሱ። ቀጥሎ ደግሞ ሁለተኛው ምዕራፍ ወደ እናንተ ይደርሳል። የመጀመሪያው ዝግጅታችን ሐኪሙን ይጠይቁ። የዛሬ ሐኪሙን ይጠይቁ ቅንብራችን የቤት ውስጥ ሕክምና ፋይዳና ከወዲሁ መታሰብ ያለባቸው አበይት ጉዳዮችን ይመለከታል። ዘመን የጠገቡት የባህል መድኃኒቶችና የቤት ውስጥ ሕክምና ዘዴዎች አብላጫ ቁጥር ያላቸው የማህበረሰብ ክፍል ሲገለገልባቸው ይኖሩ የመሆናቸውን ያህል ጠቀሜታቸው እያደረ በዘመናዊ ሳይንስ የተለየና ፋይዳቸውም እየጎላ መምጣቱ ይታወቃል። ሐኪሙን ይጠይቁ በዛሬ ቅንብሩ በዚህ ጉዳይ ላይ ያተኩራል። በዚህ ጉዳይ ሙያዊ ትንታኔ እንዲሰጡን በዩናይትድ ስቴትሱ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካሉን ጋብዘናል። ዶክተር አሌክስን ያነጋገሩ አላ ከበደ ነው። ዝግጅቱ እንደሚከተለው ወደ እናንተ ይደርሳል።
ዶክተር አሌክስ አካሉ፣ በቀደመው ፕሮግራማችን የአማራጭ ሕክምናን ምንነትና ፋይዳ ተመልክተን ነበር። በዛሬው ዝግጅታችን ደግሞ እነኚህ አማራጭ ወይም የባህል መድኃኒቶች ወይም የቤት ውስጥ ሕክምና መቼና እንዴት መወሰድ እንዳለባቸው ለመመልከት መልሰን ተገናኝተናል። በድጋሚ እንኳን ደህና መጡ።
በጣም አመሰግናለሁ አሉላ ለሰጠኝ ድል።
እንደ ዩናይት ስቴትስ ባለ ከፍተኛ ደረጃ የህክምና መመዘኛዎች ያሉበት የተለያየ ደረጃ ተደጋጋሚ ጥናቶች በሚካሄድበት እንኳን ፈዋሽነቱና ብዙ ጉዳት የማያስከትል መሆኑ እንዲረጋገጥ ይደረጋል። እሱ የሚሰሩበት የዩናይት ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን ተቀባይነት አግኝቷል ተብሎ ገበያ ለማቅረብ የገለጹልን መንገዶች ያልፋሉ። እንደ ኢትዮጵያና የተቀረውም አፍሪካ ማየት እንችላለን። እስከ 80% ከዘመናዊ ህክምና ይልቅ በባህላዊው ላይ ይመረኮዛል የሚባል ዓለም ውስጥ ቢያንስ የሚጎዳውን ለይቶ እንዲያውቅ እነኚህን በአማራጭ ህክምና የሚታዩ የህክምና ዘዴዎችን ህሙማን በምን መመዘኛ መለየት አለባቸው? ሊጠቅማቸው ይችላል። እርግጥ ነው የመድኃኒቶቹ ተመሳሳይነትና የበሽታዎቹ የተለያዩ መሆን ሁሉ ግራ ያጋባል። አንዳንዴ መደበኛው ህክምና መልስ ሳይሰጣቸው ቀርቶ አማራጭ ህክምናው ጋር ሄደው ለህልፈት የሚዳረጉ ሰዎች ቁጥርም ትልቅ ነው። ከዛ አንጻር አንድ ሰው ይሄን የህክምና ዘዴ ለመገልገል ሲያስብ በመሰረታዊነት እነኚህን ነገሮች ማሰብ አለበት የሚሉት ምንድን ነው?
በጣም ጥሩ ጥያቄ ነው አሉላ። በጣም የሚያሳዝን ነገሮች አሉ። የተነሱበት መንገድ ለመዳን መፍትሄ ለመፈለግ ይሆናል። ያ ሰው ግን ባለማወቅም ያን ነገር ይጠቀሙና የማይሆን ውጤት ያመጣል። አሁን ለምሳሌ ግሬት ፍሩት አለ። በአማርኛ ስሙን ስለረሳሁት በጣም ይቅርታ ይደረግልኝ። መደበኛ መድኃኒቶች የሚወስድ ከሆነ ለስኳር ሊሆን ይችላል፣ ለደም ግፊት ሊሆን ይችላል፣ ለካንሰር ሊሆን ይችላል። መድኃኒት የሚወስድ ከሆነ ግሬት ፍሩት እንደ ብርቱካን የሚመስል ውስጡ ቀይ ና እንደሱ አይነት ድራግ ድራግ ኢንተራክሽን ያለ እና ግሬት ፍሩት የሚወድ ሰው ሊኖር ይችላል ኢትዮጵያ ውስጥ። መጀመሪያን ግሬት ፍሩት ከመውሰዱ በፊት ቆም ብሎ ማሰብ ያለበት ይሄ ምግብ ከመወስዳቸው መድኃኒቶች ጋር ይጋጫል ወይ ሳይጋጭም የሚለውን ዶክተሩን ማማከር ወይ ፋርማሲስቶቹን ማማከር መጠየቅ ነው። ምክንያቱም ግሬፕ ፍሩት ከብዙ መድኃኒቶች ጋር ይጋጫል። ትልቁ ብዬ ማሁን ለምሳሌ የልብ ችግር ያለባቸው የልብ መድኃኒት የሚወስዱ፣ የደም ግፊት ችግር ያለባቸው የደም ግፊት መድኃኒት የሚወስዱ፣ ያን ነገር ከመውሰዳቸው በፊት ከመብላታቸው በፊት ግሬፕ ፍሩቱ መጠኑን ማወቅ፣ ምን ያህል ነው መውሰድ ያለብኝ፣ ሌላ መድኃኒቶች ወስዳለሁ ወይ አብሬ። ሁለተኛው ሌላ ነጭንኩርት። ነጭንኩርት እንግዲህ በጣም ብዙ ጥቅም አለው። በየቀኑ መበላት ያለበት ነገር ነው። ግን አሁን ደም ለማቅጠን አንዳንድ መድኃኒቶች ይሰጣቸዋል። ከዛ ውስጥ አንደኛው ዋርፋሪን ኩመድ የሚባለው ማለት ደም ለማቅጠን ነው። በጣም ብዙ ሽንኩርት የምትጠቀም ከሆነ ግን ምን ያደርጋል? ሞር ደምህ እንዲቀጥል የብሊዲንግ ሪስክ ያመጣል። ሽንኩርት የምትበላ ከሆነ ማለት ነው። ዋርፋሪን እየጠቀም
ደም እንዲፈስል ያደርግ ይችላል። የበለጠ እንዲቀጥል
ደም እንዲቀጥል ያደርግ ይችላል። ሞር እና አሁን አንድ ሰው ሽንኩርት እየበላ ዋርፋሪን የሚጠቀም ከሆነ እንደዚህ ደም የሚያቀጥል መድኃኒት እየወሰደ ከሆነ ትንሽ እንኳን የሆነች ነገር ብትቆርጠው ደም የማቀው ቻንሱ አይቆም ይችላል። እንደዚህ አይነት ነገሮች ሲደረጉ ስፔሻሊ ከተወሰነ እድሜ በኋላ ብዙ መድኃኒት የሚወስዱ ወገኖቻችን ከመውሰዳቸው በፊት ወይም ከመወስደው ምግብ ጋር እነዚህ መድኃኒቶች ምን አይነት ችግር ያመጣሉ የሚለውን ምክንያቱም መድኃኒቶች ምግቡ የመድኃኒቱን መጨመር ወይም መቀነስ ብቻ አይደለም፣ መድኃኒቱ እንዳይሰራ የሚያደርጉ ይችላል። መድኃኒቱ ሲወሰድ ካለው ፕሮሰስ ጀምሮ ውስጥ ገብቶ ስራውን እስኪሰራ ድረስ ኢንተርፌር የማድረግ እንትናላቸው ነው። ሌላው ኤግዛምፕል ደግሞ ምን ብለናል? ግሪን ቲ ደግሞ የሚጠጣ ሴም ህመም ያለው ሰው ደም ማቅጠኛ የሚሰጠው ዋርፋሪን የሚወስድ ሰው ግሪን ቲ ቢጠጣ አረንጓዴ ሻይ የሚባለውን ክብደት ለመቀነስ እንደዚህ እድሜ ኤጂንግ ለስኳር ኢንፍላሜሽን ለመከላከል የሚጠቀሙበት ይህ ግሪን ቲ ተቃራኒ ነው የሚያመጣው። ከዋርፋሪን ጋር ከተወሰደ ደምን ማርጋት ያመጣል። ደምን ቶሎ ክሎት የማርጋት ሁኔታ ያመጣል። ያ ደግሞ ምን ያመጣል? ወደ ስትሮክ ሊወስድ ይችላል ማለት። ስለዚህ እነዚህ ሶስት ኤግዛምፕሎች ያነሳውበት ምክንያት ምንድን ነው? ሰዎችን ግሪን ቲ እንዳይጠጡ ወይም ጋርሊክ እንዳይጠቀሙ ለማለት ሳይሆን መድኃኒት የሚወስዱ ከሆነ ይሄ ኮንቬንሽናል የምንለው መድኃኒቶች የሚወስዱ ከሆነ ለእነዚህን ነገሮች የሚጠቀሙ ከሆነ አትሊስት ቁጭ ብለው ዶክተራቸው ጋር ተመካከል ይህን እመገባለሁ። ተቃራኒ የምወስዳቸው ነገሮች አሉ። እነዚህ ቅጠላ ቅጠሎች አሁን ለምሳሌ ግሪን ቲ ብቻ ስለሆነ አይደለም፣ ግሪን ሊፊ ቬጅቴብልስ የሚባሉት ራሱ ከዋርፋሪን ጋር መውሰድ በጣም ችግር አለ። እሱም ክሎቲንግን ይጨምራል። ምክንያቱም ቫይታሚን ኬ የሚባለው ኤለመንት ውስጡ ስላለ ማለት ነው። ግሪን ሊፊ ቬጅቴብልስ
አረንጓዴ ቅጠሎች የሚባሉት ጎመንን ምግባችን ስራት ጭምር ነው የሚሉት
እነሱ ውስጥ ያ ቫይታሚን ኬ ስላለ፣ ያ ቫይታሚን ኬ ደግሞ አንድ ነገር ቆርጦ ደማችን ትንሽ ቆይቶ ይረጋል አይደል? ያ እንዲረጋ የሚያረግ ፋክተሮች አሉት። እነዛን ፋክተሮች ይህን ቫይታሚን ኬ ይፈልጋል ለመርጋት። ይሄ ቫይታሚን ኬ ደግሞ ከእነዚህ ግሪን ሊፍ ቬጅቴብልስ ይገኛል፣ ከግሪን ቲ ከእነሱም ይገኛል። ሶ ብዙ መድኃኒት የሚወስዱ መድኃኒት ከመጀመራቸው በፊት ከዶክተሮቻቸው ወይ ከፋርማሲስቶቻቸው ጋር ችብሎ ተነጋግረው የምመገበው ይሄ እንደዚህ እንደዚህ ነገሮች አዘወትራለሁ፣ ይህን እበላለሁ፣ ከመድኃኒቱ ጋር ግጭት አለ ወይስ የለውም የሚለውን መጠየቁ ብዙ ነገሮችን ይቀንስ ይችላል። ይሄ ነው አሉላ።
ዶክተር አሌክስ ለመቋጫ የሚሆን የመጨረሻ ጥያቄ ባነሳ፣ በምሳሌነት ካነሷቸው በቤት ውስጥ ለሕክምና ከሚወሰዱትና እንዲሁም ከተለያዩ የምግብ አይነቶች በተጨማሪ ህሙማን እንደሚወስዷቸው ሌሎች መድኃኒቶችና እንደ ህመማቸው አይነት ለመሆኑ መቼ ነው ሐኪማቸውን ወይም የፋርማሲ ባለሙያቸውን ማማከር ያለባቸው?
አሁኑ ስል መድኃኒት ኦልሬዲ ታዞላቸው ይሄን ኢንፎርሜሽን የሰሙ ሰዎች ሊኖሩ ይችላሉ። ማያውቁ ነው ሰዎች ሊኖሩ ይችላሉ። መድኃኒት እየወሰዱ ግን አሁን ያንተን ፕሮግራም ሲሰሙ እስካሁን እኮ እየወሰድኩ ነበረ ምንድን ነው የማደርገው ብለው መጨናነቅ የለባቸው። ዶክተሮቻቸው ጋር ተመካክረው ከፋርማሲስቶቹ ጋር ተመካክረው ይሄን አጣሩልኝ ብለው መጠየቅ ይችላሉ። እንግዲህ ጥያቄ ያነሳባቸው ሰዎች ይሄን ማድረግ ይችላሉ። አሁን ላልኩበት ምክንያት እንግዲህ እየሰጠው ነው። ሌሎቹ ደግሞ ከመጀመራቸው በፊት መድኃኒት ጋር ሕክምና ሄደው እንደዚህ መድኃኒት ያስፈልግሃል ለዚህ በሽታ ይሄ መድኃኒት ይታዘዝልሃል ሲባሉ ጥሩ መድኃኒቶች ይታዘዙልኝ፣ ግን በየቀኑ ከምወስዳቸው ምግቦች፣ መጠጦች ከእነዚህ ጋር ይጋጫሉ ወይ? የሚጋጩት ከሆነ ምንድን ነው ማድረግ ያለብኝ የሚሉትን ጥያቄዎች ለሕክምና ባለሙያዎች፣ ለፋርማሲስቶች መጠየቅ ይችላሉ። ስለዚህ እየወሰዱ ያሉ ገና ሊወስዱ የሚያስቡ መጠየቅ አለባቸው ብዬ አስባለሁ።
ግሩም ነው ዶክተር አሌክስ። የአማራጭ ወይም ተለዋጭ ህክምና ምንነትን አንስቶ በተለይ ደግሞ በዩናይት ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን በመመዘኛነት የሚታዩት በህክምና ምርመራ የሚወሰዱበትን አሳይተው ይልቁንም ደግሞ ህሙማን እነኚህን አማራጭ ህክምናዎች ሲወስዱ በመሰረቱ ማድረግ ያለባቸውን በምሳሌ አስደግፈው አስረድተውናል። ዶክተር አሌክስ አካሉ የፋርማሲ ሳይንስ ባለሙያና በዩናይትድ ስቴትስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ላ ስለሰጠኝ እድል። እግዚአብሔር ይስጥልኝ።
አድማጮች፣ ቀደም ሲል ሐኪሞን የጠይቁ ሳምንታዊ ቅንብራችን ነበር ወደ እናንተ የደረሰው። አሉላንና እንግዳውን ዶክተር አሌክስ አካሉ እናመሰግናለን። በቀጣይ ሳምንት በሌላ ዝግጅት ሐኪሞን የጠይቁ የሚመለስ ይሆናል። አሁን ቀጥታ የምናልፈው ወደ ሳምንታዊ ስፖርት ዘገባዎቻችን ነው የሚሆነው። ሳምንታዊ ስፖርት ዘገባችን ደግሞ ትኩረት የሚያደርገው የፓሪስ ኦሎምፒክ ላይ ነው። ትላንትና ውድ በተጠናቀቀው የፈረንሳይ ፓሪስ 2024 ኦሎምፒክ ላይ የተሳተፈው የኢትዮጵያ አትሌቲክስ ቡድን አንድ ወርቅና ሶስት የብር በድምሩ አራት ሜዳሊያዎችን አግኝቷል። የወርቅ ሜዳሊያውን በወንዶች ማራቶን ታምራት ቶላ አስመዝግቧል። በመካከለኛ ርቀት የወንዶች 10,000 ሜትር በሪው አረጋዊ፣ በሴቶች 800 ሜትር ጽጌ ዱጉማና በውድድሩ የመጨረሻ ቀን ትላንት ውድ ነሐሴ 5 ቀን በተካሄደው የሴቶች ማራቶን ትዕግስት አሰፋ ደግሞ የብር ሜዳሊያዎችን አስመዝግቧል። ፓሪስ የሚገኙ የአሜሪካ ድምፅ ዘጋቢ ኤብሳ ነገሰ አትሌት ታምራት ቶላን፣ ትዕግስት አሰፋና አሰልጣኝ ሀጂ አዲሎን አስተያየት ጠይቋል። በተጨማሪም በ3000 ሜትሮች የፍጻሜ ውድድር በጉዳት የተጎዳውን ለሚቻ ግርማን አነጋግሮ ተከታዩን አዘጋጅቷል።
ታምራት ቶላ ከ24 ዓመት በኋላ የመጀመሪያውን ወርቅ ለኢትዮጵያ አስገኝታል። እንኳን ደስ ያለ። ስሜቱ እንዴት ነበር?
እንኳን አብሮ ደስ አለ። ያው እንግዲህ ስሜቱ በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። ያው ደስ ብሎኛል።
ኦሎምፒክ ሪከርድ አሻሽላል ነው ያሸነፍከው። ኮርሱ ደግሞ በጣም ከባድ ነው። እስቲ እንዴት ትገልጸዋለህ ይሄንን?
አዎ እንደምታውቀው እንግዲህ ያው የፓሪስ ማራቶን የኦሎምፒክ ኮርስ በጣም ከባድና ፈታኝ የሚባል ተብሎ ሲወራ እንደተቆየ ነው የሚታወቀው። ያው እኔም በስተመጨረሻ ወደ ፓሪስ ኦሎምፒክ ቢመጣ በማለት ቡድኑ ቢቀላቀልም በአእምሮ በትን አእምሮ መጀመሪያ እየሰራን ስለነበር እና እዚህ ሲመጣ ውድድሩን ስንጀምር እንደተባለው ፈታኝ ነው፣ ግን እኔ ውስጤን አሳምናለሁ። በቃ ማለት ሰርቻለሁ፣ የሰራውን የለፋውን ፈጣሪ ያግዘኛል ብዬ ራሴ ላይ ወስኜ በቃ ማለት ከፈጣሪ ጋር በቃ ማድረግ ያለብኝም ነገር እስከ መጨረሻ አደርጋለሁ ብዬ ወሰንኩት እና በጣም ይፈትናል። ዳገቱ በጣም ፈትኖኛል፣ ግን ፈጣሪ ረድቶኝ ተወጣ።
ኮች አጂ አይደለው እንደሚታወቀው በፓሪስ ኢትዮጵያ የመጀመሪያ ወርቅ አምጥታለች በታምራት ቶላ። እርስዎ ደግሞ የናሽናል ቲሙ አሰልጣኝ ኖት፣ መሪ ኖት። እንዴት አዩት ውድድሩን? ወርቁስ በመምጣቱ ሪከርድን በመሰበሩ እንዴት አዩት?
በመጀመሪያ ደረጃ እንግዲህ ለኢትዮጵያ ሕዝብ ባለፉት ውድድሮች ትንሽ በጣም ተከፍቶ ነበረ። ዛሬ በተገኘ ውጤት እንኳን ደስ ያላችሁ፣ እንኳን ደስ ያለን የሚል መልእክት ለኢትዮጵያ ህዝብ አስተላልፋለሁ። ከዛ በመቀጠል እንግዲህ ያው መጀመሪያም እንደነገርኩ ከምርጫውም ጀምሮ እጅግ በጣም ጠንካራ አትሌቶች የተመረጡበት ሁኔታ ነው ያለው። ግን አጋጣሚ የሆኑ ታምራት በተጠባባቂ የገባ አትሌት ነው። እንግዲህ ተጠባባቂ ራሱ ለመሆን ከተጠባባቂ ውጭ ነበረ። በእኛና የክልሉ በመነጋገር ልምድ ያላቸው አትሌቶች ናቸው መግባት አለባቸው ብለን እኛም በሰጠነው ሀሳብ እሷና ጎሽቶም ተካቷል። ያን ነገር ባናደርግ ኖሮ ምናልባት ዛሬ ያገኘነው ኖር ላናገኝ እንችል ይሆናል። ስለዚህ እኔ ዛሬ ለተገኘ ውጤት በጣም ደስ ብሎኛል። ሁለት ደስታ ነው። አንደኛ የኦሎምፒክ ሪከርድ በዚህ በጣም ከባድ በሆነ ውጣ ውረድ በበዛበት መንገድ ላይ እንደዚህ አይነት ሩጫ በመሮጡ በጣም ታምራትን ሳላደንቀው አላልፍም።
አትሌት ትዕግስት አሰፋ፣ በመጀመሪያ በፓሪስ ኦሎምፒክ የሲልቨር ሜዳሊስት ሆነሻል። እንኳን ደስ ያለሽ።
አመሰግን።
እንደሚታወቀው ትዕግስት የፓሪስ ኦሎምፒክ ላይ ጥሩ ዝግጅት አድርገሻል፣ ጥሩ ውድድርም አድርገሻል። እስከ መጨረሻው ወርቅ ያመጣሉ ተብሎ ሲጠበቁ የነበሩት አትሌቶች አንዱ ነበርሽ። የዓለምም ደግሞ ሪከርድ በእጅሽ ነው ያለው እና እንዴት ነበረ ውድድሩ? በጣም አድካሚ እንደነበረና ኮርሱ ትክክል እንዳልነበረ ከባድ እንደሆነ ነው ሲነገር የነበረውና እስቲ ስለ ውድድሩ እንዴት ነው ምን እንደተሰማሽ ንገሪኝ።
ውድድሩ አሪፍ ነበር። የቆዬ እንደተባለው ኮርሱ ለእኛ ለኢትዮጵያኖች አልከበደንም። ነገር ግን ትንሽ አየሯ ሙቀት ስለነበረው አየሩ ነው ከኮርሱ ይልቅ የከበደን። እንደምታየው ጥሩ የቡድን ስራ ሰርተን ውሃ እየተቀባበልን እየተጋገዝ ስንሄድ ነበር። እግዚአብሔር ይመስገን ጥሩ ነው ሁለተኛም በመውጣታችን።
የቡድን ስራ በጣም ትልቅ ቦታ የሚሰጠው ነው። ውሃ መቀባበል ብቻ ሳይሆን መተጋገዝ፣ በርች መባሉ ራሱ አንድ ነገር ነው እና ምን ነበረ ተመካክራችሁ የገባችሁት? እንዳላችሁትም አሳክታችኋል?
በቃ እዛ ውድድሩ ላይ እኔ ከራሴ ከእውነተኛ እህቴ ጋር ስሮጣለሁ የተሰማኝ። በጣም ተጋግዘን አይዞሽ እየተባባልን እየተመካከርን ነው ስንሄድ የነበረውና እኛ ጋር የነበረው ፍቅር የትኛውም ሌሎቹ ተወዳዳሪዎች ጋር አልነበረም እና እሱ ራሱ ትልቅ ደስታ የሚሰጥ ነው። ይቦይ
በመጨረሻ ላይ እንደሚታወቀው ተያይዛችሁ ነው ሄዳችሁ ታራታችሁ። ከ40 በኋላ ነው እንግዲህ የመለያየቱ ነገር የመጣው። ፊኒሽንግ ላይ ከሲፈን ጋር የነበረው ሁኔታ መገፋፋቱ ነገር ነበርና ሲፈን አጥባ አንቺ አጥበሽ ባለሽበት ቦታ ነው የገባችብሽ። እንዴት አየሽው? እሱን እስቲ ንገሪኝ፣ ሁኔታውን እስቲ አስረጅኝ።
እውነት ለምን አልጠበቅኩትም። በዛ ልክ ከትግስት የሚበልጥ ስፒድ አለ ብዬ አልጠበቅኩም። ነገር ግን እዛ ጋር ደክመ ነው የምትመጣው፣ ሁለት ሮጬ ነው የመጣሁት። ያንን ስትገፋኝ ኦልሬዲ ቶሎ ሰውነቴ እንትን አላለም። ለእሷ አድቫንቴጅ ነው የሆነላት። ያ ነው እንግዲህ ወደኋላ ላይ ያስቀረኝ ብዬ የማስበው። ግን ያው እግዚአብሔር የፈቀደው ነው የሆነው።
በተያያዘ ዜና አትሌት ለሜቻ ግርማ በ3000 መሰናክል ለኢትዮጵያ ወርቅ ያስገኛል ተብሎ ሲጠበቅ ነበር። በጋጠመው ጉዳት ምክንያት ለሆስፒታልም ደግሞ እንደገባ ይታወቃል። በአሁኑ ሰዓት ጤንነቱ ሙሉ ላይ እንዳለ ለአሜሪካ ድምፅ አጋርቷል።
ስለተፈጠረው ነገር በጣም እኔም አዝኛለሁ። ልክ አገሪቷ ማዘነች እና በተፈጠረው መንገድ ሁሉም ነገር አስቦ ታስቦ አይደለም እና በጣም በመደቄ በጣም በቃ አዝኛለሁ። ግን ወድቄ በመተራፌ በጣም ደስተኛ ነኝ። ከምንም በላይ ጤና መሆኑ በጣም ደስተኛ ነኝ። ነገም ሁሉም ነገር የሚመጣ ነገር ነው እና ነገም ውጤትም ወርቅም ሁሉ ነገር የሚመጣ ነገር ነው። እኔ ሁሌ የሚደሰተው ጤና ስለሆንኩት ብቻ በጣም ደስተኛ ነኝ። በጣም ደስ ብሎኛል እና ህዝባችን፣ ሀገራችን ደህና ነኝ፣ ሁሉም ነገር አሪፍ ነው ብዬ መናገር እፈልጋለሁ።
አመሰግናለሁ።
እኔም አመሰግናለሁ።
የፓሪስ ኦሎምፒክ የተመለከተው ሳምንታዊ ስፖርታዊ ቅንብራችን እንደቀጠለ ነው። ተከታዩ ዘገባችን ደግሞ በፓሪስ ኦሎምፒክ የተመዘገበ ውጤት የአዲስ አበባ ነዋሪዎችን ማስከፋቱን ይገልጻል። የኢትዮጵያ አትሌቲክስ ቡድን በፓሪስ 2024 ኦሎምፒክ ያስመዘገበው ውጤት እንዳላስደሰታቸው አስተያየታቸውን ለአሜሪካ ድምፅ የሰጡ የአዲስ አበባ ነዋሪዎች ተናግረዋል። ውጤቱ ከለመድነውና ከጠበቅነው በታች ነው የሚሉት አስተያየት ሰጪዎቹ ለውጤቱ መውደቅ ምክንያት ነው ብሎ የገመቱትንም አንስተዋል። ችግሩ በጊዜ ካልታረመ የውጤት ማሽቆልቆሉ ተባብሶ ሊቀጥል እንደሚችልም ስጋታቸውን ገልጸዋል። ኬኔዲ አባተ ነው ያነጋገራቸው፣ እንደሚከተለው ይቀርባል።
ትናንት እሁድ በተጠናቀቀው የፈረንሳይ ፓሪስ 2024 ኦሎምፒክ ላይ የተሳተፈው የኢትዮጵያ አትሌቲክስ ቡድን 1 የወርቅና 3 የብር በድምሩ 4 ሜዳሊያዎችን አግኝቷል። የወርቅ ሜዳሊያውን በወንዶች ማራቶን ታምራት ቶላ አስመዝግቧል። በወንዶች 10,000 ሜትር በሪሁ አረጋዊ፣ በሴቶች 800 ሜትር ጽጌ ዱጉማና በውድድሩ የመጨረሻ ቀን ትናንት እሁድ ነሐሴ 5 ቀን በተካሄደው የሴቶች ማራቶን ትዕግስት አሰፋ ደግሞ የብር ሜዳሊያዎቹን አስመዝግበዋል። ውጤቱን በተመለከተ አስተያየታቸውን የሰጡን የአዲስ አበባ ነዋሪዎች ከለመድነው አንጻር ብዙም የተደሰትንበት አይደለም ይላሉ። አድማስ ሁሴን ካነጋገርናቸው መካከል ነው።
እና በጣም የሚያስከፋ ውጤት ነው እና ለውጤቱ ደግሞ ብዙ ምክንያቶች አሉ። ብዙ ያልተሰሩ ነገሮች አሉ። እርስ በርስ ፌዴሬሽኑ እንትን የአትሌቲክስ ፌዴሬሽኖችም እርስ በርስ ስምምነት እንደሌላቸው እየሰማን ነው። እዚህም ሆነ እዛም ሄደው ብዙ ጭቅጭቅ እንዳለ ነው እየሰማን ያለ ነው እና ብዙም አላስደሰንም። ያ ደግሞ ለአትሌቶች ተጽዕኖ ያደርጋል ብዬ ገምታለሁ እና ውጤቱ ብዙም ለኢትዮጵያ የሚገባት አይደለም።
ሌሎች አስተያየት ሰጪዎችም አሽቆልቁሏል ባሉት ውጤት ቅር መሰኘታቸውን ገልጸዋል።
አቶ ጠናጋሻው ይባላል። እንግዲህ ከዚህ በፊት እንደምናየው አልሆነም፣ ከምንም ግን ይሻላል። 3 ብርና ያው 1 ወርቅ ይዞ መምጣቱ ጥሩ ነው፣ ይሻላል። እንደ ድሮ ባይሆንም ደህና ነው። ወርቅ ብቻ 1 መምጣቱ ቅር ብሎኛል።
ስሜ አብሽ ፋንቶ ይባላለሁ። ኦሎምፒኩ የዘንድሮው በጣም ዝቅተኛ ነው። ከዚህ በፊት 4 ወርቅ 3 ወርቅ ቢያንስ ይዘን እንገባለን። ዘንድሮ ግን 1 ወርቅ ነው ይዘን የገባ ነው። በዚህ በጣም ተሰምቶኛል። በቃ ኢትዮጵያ አሸንፋ ስትገባ እንጂ ተክዛ አንገቷን ደፍታ ስትገባ አይተናናቅም። ይሄ የመጀመሪያ ነው። ይሄ መሆን የለበትም። ይሄ ችግር ለምን መጣ የሚለው ነገር ፌዴሬሽኑ ራሱ መገምገም አለበት። በቃ
ብርሃኑ ይባላሉ። ብርሃኑ ደሴ። ያው እንግዲህ ውጤቱ እንደምታየው የኢትዮጵያ ሕዝብ አሁን ትንሽ ያዘነበት ሁኔታ አለ። ይሄ የሆነው ምንድን ነው? በተለይ ችግር አመራሮቹ ጋር አሁን ላይ የሚሰማው ነገር አልሰራንም ብሎ ማመን አለባቸው። ኦሎምፒክ ኮሚቴው እዛ ላይ ችግር አለ። እሱ ነው እንጂ አብዛኛው ውጤቱ እንደመጣም እኔ አልሞስ አንድ ወርቅ አሁን ወርቅ ነው ብለህ እንትን ልጁ ያመጣው በራፍሰ ጋር ወርቁ ባይመጣስ አንድ ወርቁ ባይመጣ ሰራን ብለን እናስብ ነበር። እና እንዳልኩ አሁን እሱ ባይመጣ ምንድን ነበር የምንሆነው? ያ ነገር ከዛ በላይ ነው እኛ የምንጠብቀው። ሁሌም በኦሎምፒክ አንድ አይናችን ናት። ሁሌም እንደሚባለው እግር ኳስ ላይ እኛ እንጽናና፣ በኦሎምፒክ ነው የምንጽናና። እና ማራቶን መምጣቱ ለተሻለ ነገር እንትን ይላቸዋል። ግን ከዛ በላይ ብዙ መስራት የሚችሉ ልጆችን አሁን ማምጣት አለብን።
ከአገር ቤት እስከ ፓሪስ የዘለቀውና ጎልቶ የተሰማው በኦሎምፒክ ኮሚቴው እንዲሁም በአትሌቲክስ ፌዴሬሽን ውስጥ ያለው አለመግባባት የተሻለ ውጤት ላለመምጣቱ ከምክንያቶቹ ዋናው እንደሆነ አስተያየት ሰጪዎቹ ይገልጻሉ። ከአትሌቶች መረጣ ጋራም በተያያዘ የሚነሱ ቅሬታዎች እንደሚያሳስቧቸው ያመለከቱት እኚሁ አስተያየት ሰጪዎች መፍትሄ ነው ያሉትን ሀሳብም ጠቁመዋል።
ኢትዮጵያ የሚሰጠው መግለጫ ሁላ አጊጣለች። በፈረንሳይ ኦሎምፒክ አጊጣለች። እኛ ስንሰማ ቁጭ ብለን የምንሰማው ነገር ጥሩ አይደለም። ይሄ ነው ማጌጥ ለኢትዮጵያ? ይሄ ነው አይደለም። በፊት የለመድነው እኛ ሆ ብለን ሸኝተን ሆ ብለን የምንቀበላቸው በዚህ አልነበረም። እና የሚደረገውን ነገር ሰላም ካልወረደ በስተቀር ወደፊትም ይቀጥላል። ቶኪዮም ላይ ታይቷል፣ አሁንም ፓሪስ ላይ አይተናል። ይሄን አንድ ወርቅም ወደፊት ላናመጣው እንችላለን። ስለዚህ ውስጥ ያለው ነገር መጽዳት አለበት። በጣም መጽዳት ያለበት ነገር ውስጥ ነው። ውስጡ ካልጸዳ ውጤቱ ገና ወደ የመጨረሻ እንደምናሽቆለቁል ገምታለሁ።
ወደፊት ግን ያው አሻሽለው አሰልጣኞቻቸውም በአንድ እንትን ሆነው ጥሩ ውጤት እንዲያመጡ ቢያደርጓቸው ቆንጆ ነው። እዚህ ያለ ጭቅጭቅ ነው ወደዛ እንደዚህ እንትን ያደረጋቸው እንጂ እዚህ ሁሉም ተስማምቶ አንድ ቢሆን ኖሮ ቆንጆ ውጤት ይመጣል ብዬ ነበር ማምነው። ብዙዎቹ ደግሞ እየተከፉ ነው ያሉት። ብዙዎቹ ደግሞ የቀሩ አሉ። ስለዚህ እንደው በአንድ ድምፅ ሆነው ሁሉም በአንድ አይነት ቢያሰማሯቸው ጥሩ ውጤት ይመጣል ብዬ ነው ማምነው የነበረ።
ፌዴሬሽኑ ራሱን መመርመር አለበት። አንዳንድ አሉባልታ ወሬ ስሰማ መሮጥ ያለባቸው ልጆች፣ ወርቅ ማምጣት ያለባቸው ልጆች ወደ ኋላ ያስቀርተው ሌላ ልጆች ነው ይዞ የሄዱት። ይሄ ትክክል አይደለም። አንድ ኢትዮጵያዊ ማለት ነው ለሀገሩ ማሰብ አለበት፣ ለሀገሩ መሞት አለበት። ሀገርን ነው ይዘው የወደቁት። ይሄ ነገር ደግሞ ራሳቸውም መገምገም ማየት አለባቸው፣ ሯጮቹም ሳይቀር ማለት ነው። ይሄን ነገር አይተውት ይሄን ችግር መፍታት አለባቸው። ለቀጣይ ይሄ ያለፈው አልፏል። አራተኛው ተጠባባቂ እችን ወርቅ ባያስገኝልን ኑሮ ባዶ እጅ ገባን ማለት ነው፣ ከመሞትም መሞት ማለት ነው። ለቀጣይ ግን ደህና ወርቅ እንዲመጣ ደህና ሯጮቹን አምርተን ለሀገራችን አሰልፈን አገራችን ይሄ የወደቀችበትን ተነስታ ባንዲራዋ እንዲውለበለብ እንፈልጋለን።
ትናንት ፍጻሜውን ባገኘው የፓሪስ 2024 ኦሎምፒክ ላይ ኢትዮጵያ 1 የወርቅና 3 የብር ሜዳሊያዎችን በማግኘት በዓለም 47ኛ በአፍሪካ ደግሞ 4ኛ ደረጃን ይዛ ነው ያጠናቀቀችው። ኢትዮጵያ በፓሪስ 2024 ያሳካችው የሜዳሊያ ብዛት ከአራት ዓመት በፊት ከተካሄደው ከቶኪዮ ኦሎምፒክ ጋር በቁጥር እኩል ቢሆንም 1 ወርቅ፣ 1 ብርና 2 ነሐስ ከተገኘበት ከቶኪዮ አንጻር የተሻለ ሊባል የሚችል ነው። ይሁን እንጂ በፓሪስ ኦሎምፒክ ላይ በተለመዱት የውድድር አይነቶች በተለይም በ5000ና በ10000 ሜትር ከአንድ ብር ውጭ ሜዳሊያ አልተገኘም። ይህም ከቶኪዮ ኦሎምፒክ ጀምሮ የጎላ መምጣቱ ከሚገለጸው የኦሎምፒክ ኮሚቴውና የአትሌቲክስ ፌዴሬሽኑ የውስጥ ውዝግቦች ጋር ተዳምሮ ኢትዮጵያውያንን በውጤቱ ቅሬታ እንዲሰማቸው አድርጓል። ችግሩ በጊዜ ካልታረመ የውጤት ማሽቆልቆሉ ተባብሶ ሊቀጥል እንደሚችል ስጋታቸውን የሚገልጹ አስተያየት ሰጪዎች የኦሎምፒክ ኮሚቴውንም ሆነ የአትሌቲክስ ፌዴሬሽኑን አመራሮች አፈጻጸም ከመገምገም ጀምሮ ከኃላፊነታቸው ተነስተው በሕግ እንዲጠየቁ የሚያመለክቱ ሀሳቦችን እያንሸራሸሩ ይገኛሉ። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጮቻችን፣ ቀደም ሲል 2 ተከታታይ የፓሪስ ኦሎምፒክ የተመለከቱ የሳምንታዊ የስፖርት ዝግጅቶችን ነበሩ እናንተ ያደረስ ናቸው። የአሜሪካ ድምፅ ዝግጅትን የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። በቀደም ሲል ወደ እናንተ የደረሱትን በምስል የተደገፉ የስፖርታዊ ዘገባዎችን ጨምሮ ሌሎችንም ዘገባዎች በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተር ሃሽታግ ቪኦኤ አማሪክ ላይ ታገኟችኋላችሁ። በዛም ድጋሚ መመልከት ትችላላችሁ። ኢንስታግራም እና ዩቱብ ላይም መመልከት ትችላላችሁ። ዛሬ የነበረን የሰኞ የዛሬ ነሐሴ 6 2016 ዓ.ም የምሽት ዝግጅታችን ይመስል ነበር። ያስተናገድኳችሁ አስማማየ ነው ነበርኩኝ። በስቱዲዮ ቅንብሩ ብርሃን ኃይሉ አብራን ነበረች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።